የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡዕ ሰኔ 21 ዝግጅታችን ጀመረ። ምስራቅ ወለጋ ውስጥ ለረሃብ ከተጋለጡ ተፈናቃዮች ውስጥ ራሳቸውን ያጠፉ እንዳሉ ተገለጸ።
ኪረሙ ታናች ለቀበሌ ነው የተፈናቀል ነው ማለት ነው። እና ቤተክርስቲያን ዶ ለምኖ ያቺ አንዳንድ ባብር አገኘ ከዛ በተሰብ አለው ነበረ። በዛ ምክንያት የልጆችን ራብና ጥማት አላይም ብሎ መድኃኒት ካኒናውጡ ውድቃል። ለስራ ራሱ ጤናው አልደረስ ናቸው ልጆች።
ከተፈናቃዮች ውስጥ አንዱን ነበር የሰማችኋቸው። ዝርዝሩን በኋላ ላይ እንመለስበታለን። ባለፉት ጥቂት ሳምንታት ውስጥ በትግራይ በመቶ የሚቆጠሩ ሰዎች በረሃብ መሞታቸውን ባለሥልጣናት መናገራቸው፣ የደንጌ ትኩሳት በአፋር ክልል 7 ወረዳዎች ውስጥ እንደተከሰተ መገለጹ የሚሉት ለዛሬ ከያዝናቸው ዘገባዎች ውስጥ ይገኙበታል። ጤና ይስጥልኝ ክብራትና ክብራን፣ እንደምናመሻችሁ። ሳስተናግዳችሁ የማመሻው እንግዲህ ወንዴ ነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። የምሽቱ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ መከታተል ትችላላችሁ። ሁሌ እንደምናደርገው በቅድሚያ የዓለም ዜና እናቀርባለን። ወደ ደረጀ ደስታ እመራቸዋል።
ጤና ይስጥልን፣ በድጋሚ እንደምናመሻችሁ። አሁን ዋና ዋና የዓለም ዜናዎቹን አሰማችኋለሁ። ለዛሬ ከያዝናቸው ዜናዎች መካከል የሱዳኑ ብጥብጥ 1 ሚሊዮን ሰዎችን ለስደት ይዳርጋል ሲል ተመድ ማስታወቁ፣ የፓሪሱን ግድያ ተከትሎ የተነሳው ተቃውሞ እንዲረግብ የፈረንሳይ መንግስት ጠየቀ፣ በፍሎሪዳና ቴክሳስ 5 ሰዎች በወባ መያዛቸው መረጋገጡ የሚሉትና ሌሎችን ይዘናል። አሁን ወደ ዝርዝሮቹ እናልፋለን። በሱዳን እየተባባሰ ባለው ውጊያ እስከ ጥቅምት ወር ድረስ ከአንድ ሚሊዮን የሚበልጡ ሰዎችን ለስደት መዳረጉ አይቀርም የሚል ስጋት እንዳለ የተባበሩት መንግስታት ድርጅት አስታውቋል። ይህ ነው የሚባል መሻሻል ሳያሳይ ለአስር ወራት የቀጠለው ውጊያ የከፋው በዋና ከተማይቱ ካርቱም ሲሆን የፈጥኖ ደራሹ ጦርና የአረብ ሚሊሻዎች አረብ ያልሆኑ ጎሳዎችን በሚያጠቁበት በምዕራብ ዳርፉር ክልልም መባባሱን የአካባቢው መብት ተሟጋቾችና የተባበሩት መንግስታት ድርጅት ትናንት ማክሰኞ አስታውቀዋል። ከዚህ ጥቃት የሸሹት ብዙዎቹ አምልጠው ወደ ምስራቅ ቻድ መሰደዳቸው ተመልክተዋል። የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን ረዳት ዋና ጸሐፊ ራውፍ ማዙ ጄኔቭ ውስጥ በሰጡት ጋዜጣዊ መግለጫ በስድስት ወራት ውስጥ 100,000 ሰዎች ወደ ቻድ ይሰደዳሉ ስንል ነበር። አሁን ግን ቻድ ያሉ ባልደረቦቻችን ቁጥሩን ከልሰው ወደ 245,000 ከፍ አድርገውታል ብለዋል ዋና ጸሐፊው። የዛሬውን የሙስሊሞች የኢድ አድሃ በዓል ምክንያት በማድረግ ተፋላሚዎቹ የጦር ሰራዊቱ መሪ ጀነራል አልቡርሃን እና የፈጥኖ ደራሹ መሪ ደጋሎ የተናጥል ተኩስ አውጀዋል። እንደ ተባበሩት መንግስታት መረጃ ጦርነቱ ከጀመረ ወዲህ ከ3,000 በላይ ሰዎች ሲገደሉ 2.5 ሚሊዮን የሚሆኑ ሰዎች ደግሞ መሰደዳቸውን ተባበሩት መንግስታት ድርጅት አስታውቋል። የአፍሪካ መሪዎችና በርካታ የክልላዊ ተቋማት ባለስልጣናት ዛሬ በአንጎላ ተሰብስበው በምስራቅ ዲሞክራሲያዊት ኮንጎ ሪፐብሊክ የተለያዩ ታጣቂ ቡድኖች በሚፈጽሟቸው ጥቃቶች ሳቢያ በተከሰተው የደህንነት ቀውስ ላይ ተወያይተዋል። እዚህ የተሰበሰቡት ሁሉም ድርጅቶች አንድ አይነት ተልዕኮ አላቸው ያሉት የአንጎላው ፕሬዚደንት ጆአዎ ሌሮንኮ ዓላማው የታላቁን ሐይቅ አካባቢዎች ከግጭት ማጽዳት እንደሆነ ተናግረዋል። የአፍሪካ ህብረት ሊቀመንበር ሙሳ ፋቂ ማህማት በበኩላቸው የአካባቢውን ሰላምና ደህንነት ወደ ነበረበት ለመመለስ ያለንን ቁርጠኛ መርሆ በማክበር ለታላላቅ ፕሮጀክቶቻችን በመታመን ጠመንጃዎችን ጸጥ ማድረግ በእጅጉ አስፈላጊ ነው ሲሉ አስገንዝበዋል። በስብሰባው ላይ የብሩንዲ፣ የዚምባብዌ፣ የጋቦን፣ የዲሞክራሲያዊ ሪፐብሊክ ኮንጎ፣ የሩዋንዳ፣ የኮሞሮስ፣ የናሚቢያ መሪዎች እንዲሁም የአፍሪካ ህብረት ሊቀመንበርና የተባበሩት መንግስታት ድርጅት ተወካዮች ተገኝተዋል። አንድ የ17 ዓመት ሾፌር ፓሪስ ውስጥ በፖሊስ መገደሉን ተከትሎ በከተማዋና በሌሎችም ትላልቅ ከተሞች የተነሳው ተቃውሞ እንዲበርድ እንዲሁም መረጋጋት እንዲኖር የጠየቀው የፈረንሳይ መንግስት ብዛት ያለው የፖሊስ ኃይል ማሰማራቱን ገልጿል። የሟቹ ናኤል ኤም ጠበቆች ግድያው ትናንት ማክሰኞ በትራፊክ ፍተሻ ወቅት የተፈጸመ መሆኑን ተናግረዋል። በግድያ ወንጀል የተጠረጠረው የፖሊስ መኮንን በቁጥጥር ስር መዋሉንም አቃቤ ሕግ ገልጿል። ክስተቱን የሚያሳዩ ናቸው የተባሉት ተንቀሳቃሽ ምስሎች አንደኛው ፖሊስ በመንቀሳቀስ ላይ በነበረው መኪና መስኮት በኩል ሲተኩስ አሳይተዋል። ድርጊቱን ተከትሎ ሌሊቱን በተነሳው ተቃውሞ 31 ሰዎች ሲታሰሩ 25 ፖሊሶች መቁሰላቸውንና 40 ተሽከርካሪዎች መቃጠላቸውን የአገር ውስጥ ጉዳይ ሚኒስቴር አስታውቋል። ግድያው እውቁን የፈረንሳይ የእግር ኳስ ኮከብ ኪሊያን ምባፔን ጨምሮ አገር አቀፉ ግዘትና ቁጣን መቀስቀሱን የአሶሲየትድ ፕሬስ ዘገባ አመልክቷል። አደጋው በደረሰበት ትላንት ሌሊት 1200 ፖሊሶች መሰማራታቸው ሲነገር መንግስት ዛሬ ረቡዕ 2000 ፖሊሶችን በፓሪስና በሌሎች ትላልቅ ከተሞች ስርዓት ለማስከበር እንዲሰማሩ አስታውቋል። በዩናይትድ ስቴትስ ፍሎሪዳ ቴክሳስ ክፍለ ግዛት ውስጥ የአምስት ሰዎች የወባ በሽታ እንደተገኘባቸው መረጋገጡ ታውቋል። ትንኝ ወለድ የሆነው ይህ ገዳይ በሽታ ዩናይትድ ስቴትስ ውስጥ ሲገኝ ከ20 ዓመታት በኋላ ለመጀመሪያ ጊዜ መሆኑን የበሽታዎች ቁጥጥርና መከላከያ ማዕከል ሲዲሲ ከትናንት በስቲያ ሰኞ አስታውቋል። ፍሎሪዳ ውስጥ በተገኙት 4 ታካሚዎችና በቴክሳስ በተገኘው አንድ ታማሚ ላይ ላለፉት 2 ወራት ምርመራ ሲካሄድ መቆየቱን ሲዲሲ አመልክቷል። የፍሎሪዳ ግዛት እንዳስታወቀው ለመጀመሪያ ጊዜ ታካሚው ምርመራ የተካሄደው እንደ አውሮፓ አቆጣጠር ግንቦት 26 በሳራሶታ ወረዳ ውስጥ ነው። የቴክሳስ ባለስልጣናትም እንደ አውሮፓ አቆጣጠር ሰኔ 23 እንዳስታወቁት በካሜሩን ወረዳ አንድ ግለሰብ በበሽታው መያዙን ተናግረዋል። የወባ በሽታ እንደ ድንገተኛ ህመም ተደርጎ እንደሚወሰድ ሰኞ ይፋ ባደረገው ማስጠንቀቂያ የገለጸው ሲዲሲ ምልክቱ ያለበት ማንኛውም ሰው በአስቸኳይ መመርመር አለበት ብሏል። ይሁን እንጂ ዩናይትድ ስቴትስ ውስጥ ለወባ በሽታ የመጋለጡ ዕድል እጅግ አነስተኛ ነው ሲል ሲዲሲ ጨምሮ ገልጿል። 95% የሚሆነው የወባ በሽታ የሚገኘው አፍሪካ ውስጥ መሆኑን ተቋሙ ገልጾ በበሽታው በአብዛኛው የሚያዙት ከሀገር ውጭ የሚጓዙ ሰዎች መሆናቸውንም አመልክቷል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ከአንድ ሳምንት በፊት አንድ የአሳ ማስገሪያ መርከብ ከ500 በላይ ፍልሰተኞችን እንደያዘ በሜዲትሬኒያን ባህር ላይ ከሰመጠ በኋላ በህይወት ከሚገኙት ይልቅ አስክሬኖች ይበልጥ መገኘታቸው የአደጋው ስራው መዳከም አሳይቷል። የአውሮፓ ኮሚሽን ፕሬዚደንት እርሰላ ቮንደር ሌን በጉዳዩ ላይ አስተያየት ሰጥተዋል። ነገ ሐሙስም የአውሮፓ ህብረት መሪዎች በቮንደር ሌን እቅድ ላይ ይወያያሉ። ኤደን ገረመው ተጨማሪ አላት።
የኮሚሽኑ ዋና መስሪያ ቤት በሚገኝበት በብራስልስ ቢሮአቸው በዜና ሰዎች የተጠየቁት ኡርሱላ ቮንደርላይን የተፈጠረው ነገር አስደንጋጭ ነበር፣ በአስቸኳይ ወደ እርምጃ መግባት አለብን ሲሉ ተደምጠዋል። ቮንደርላይን እንደሚሉት ትኩረቱ መሆን የነበረበት ወደ አውሮፓ ለመዝለቅ የሚሹ ፍልሰተኞች መነሻ የሆነችውን የቱኒዚያ ባለስልጣናትን ማገዝ ነበር። ኢኮኖሚያን ማረጋጋትና ለረጅም ጊዜ ሲጠበቅ የነበረውን የአውሮፓ ህብረት የጥገኝነት መጠየቂያ ደንብ ማሻሻያን ማጠናቀቅ ነው ሲሉም አክለዋል። የቮንደርላይን ምላሽ ከእሳቸው ቀደም ብለው የኮሚሽኑ ፕሬዚዳንት ከነበሩት ሆዜ ማኑኤል ባርሶ በተመሳሳይ እንደ አውሮፓውያን አቆጣጠር 2013 ዓ.ም ላይ ለተፈጠረው አደጋ ከሰጡት ተግባራዊ ምላሽ በተቃራኒ የቆመ ነው ሲል የአሶሺየትድ ፕሬስ ዘገባ አመልክቷል። ባርሶ እንዲህ አይነት አደጋ ሁለተኛ አይደገምም ሲሉ፣ የጣሊያን ባህር ኃይል ደግሞ የፍለጋና የነፍስ አድን ቡድን አቋቁሟል። የነፍስ አድን ስራው ፍልሰተኞችን የበለጠ ወደ አውሮፓ እንዲሳቡ ያደርጋል በሚል ከአንድ ዓመት በኋላ እንዲቆም ተደረገ። ከዚያ ወዲህ ፍልሰተኞች ይበልጥ ወደ አውሮፓ ለመጓዝ እንዳይበረታቱ በሚል ህብረቱ በፍልሰተኞች ላይ የሚደርሰውን አደጋ በተመለከተ ምንም ሳያደርግ ቆይቷል። የአውሮፓ ህብረት መሪዎች ነገ ሐሙስ በቮንደርላይን እቅድ ላይ ይወያያሉ ተብሎም ይጠበቃል። እንደ ኦስትሪያ፣ ሃንጋሪና ፖላንድን የመሰሉ ሀገራት ፍልሰተኞችን በጋራ የመቀበልን ሀሳብ ስለማይደግፉ ዋና ትኩረት የሚሆነው ፍልሰተኞች ቀድሞውንም እንዳይገቡ መከላከል በሚለው ላይ ነው። ቮንደርላይን ለመሪዎቹ በላኩት ደብዳቤ ፍልሰተኞችን ከመነሻው አፍሪካና ቱርክ ላይ ማስቆም፣ ህገወጥ ዝውውርን መዋጋትና እንዲሁም መሸጋገሪያ ከሆኑት ሀገራት ጋር አብሮ በመስራት ፍልሰተኞቹ እንዳይነሱ ወይም እንዳይሻገሩ ማድረግ የሚሉት ጉዳዮች ላይ ትኩረት አድርገዋል። በዚህ ዓመት ከጥር እስከ ግንቦት ወራት ባሉት ጊዜያቶች ውስጥ ብቻ 50,300 ፍልሰተኞች አውሮፓ ገብተዋል። ይሄ አሃዝ ካለፈው ዓመት ተመሳሳይ ጊዜ ጋር ሲነጻጸር ከጥፍ በላይ መሆኑን ፍሮንቴክስ የተባለውና ጉዳዩን የሚከታተለው ተቋም አስታውቋል።
አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚሁ ተጠናቋል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዓለም ዜናው አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪስ ዌስት ከአሜሪካ ድምፅ የሚተላለፍላችሁን የዛሬ ምሽት ሰኔ 21 ዝግጅታችንን ነው በመከታተል ላይ ያላችሁት። ሳስተናግዳችሁ የማመሸው እንግዲህ ወልዴ ነኝ። ፕሮግራሙን ከስቱዲዮ የምታቀናብርልን ብርሃን ኃይሉ ነች። የዘገባዎቻችንን ድምፅና ምስል ያቀናበሩልን ግርማ ደገፋና ሲሳይ አሸናፊ እንዲሁም የማህበራዊ ሚዲያውን ደግሞ የምታድስልን አበባዩ ገበያው ነች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። አሁን ወደ ምሽቱ አብይ ርዕስ እናልፋለን። በትግራይ በመቶዎች የሚቆጠሩ ሰዎች በረሃብ መሞታቸውን ባለሥልጣናት ተናገሩ ይላል የዛሬው አብይ ርዕሳችን። ዩናይትድ ስቴትስ እና የተባበሩት መንግስታት ድርጅት የምግብ እርዳታ ማቋረጣቸውን ተከትሎ በትግራይ ክልል ባለፉት ጥቂት ሳምንታት 700 የሚሆኑ ሰዎች በረሃብ መሞታቸውን የክልሉ ባለሥልጣናትና ተመራማሪዎች መናገራቸውን የአሶሲየትድ ፕሬስ ዘገባ አመልክቷል። ቆንጅት ታዬ ዝርዝሩን ይዛለች።
የተባበሩት መንግስታት ድርጅትና ዩናይትድ ስቴትስ በትግራይ ክልል ለተቸገሩ ሰዎች የሚላከው የስንዴ እርዳታ ተሰርቆ ለገበያ መቅረቡ ከተደረሰበት በኋላ ባለፈው መጋቢት ወር ለክልሉ የሚሰጡትን የምግብ እርዳታ አቋርጠዋል። በማስከተልም በዚህ በሰኔ ወር 20 ሚሊዮን ሰዎች ማለትም ከጠቅላላው ሕዝቧ 1/6 የምግብ ችግር ላይ ላለባት ሀገር የሚሰጡትን የምግብ እርዳታ በጠቅላላው አቋርጠዋል። የትግራይ ክልል የአደጋ ዝግጁነት ኮሚሽን የምግብ እርዳታው ከተቋረጠ ወዲህ ከክልሉ 7 ዞኖች ውስጥ በ3ቱ 728 ሰዎች ከረሃብ ጋር በተያያዘ ምክንያት መሞታቸውን መዝግቧል። መስሪያ ቤታቸው አሃዛዊ መረጃውን ያሰባሰበው በየወረዳው ከሚገኙ ባለስልጣናት መሆኑን የኮሚሽኑ ኃላፊ አቶ ገብረ ሕይወት ገብረ እግዚአብሔር አመልክተዋል። የኮሚሽኑ ኃላፊ በትግራይ ክልል ያለው ሁኔታ በጣም አስቸጋሪ ነው፣ ብዙ ሰዎች በምግብ እጦት እየሞቱ ነው ማለታቸውን የአሶሲየትድ ፕሬስ ዘገባው ጠቅሷል። በረሃብ ምክንያት ከሞቱት ከ728 ውስጥ 350 የሞቱት በክልሉ ለሁለት ዓመታት በተካሄደው ጦርነት ምክንያት ከቀያቸው የተፈናቀሉ በሺዎች የሚቆጠሩ ተፈናቃዮች በተጠለሉበት በክልሉ ሰሜን ምዕራባዊ ዞን መሆኑን ነው ዘገባው ያመለከተው። እንደ አውሮፓውያን የዘመን አቆጣጠር መጋቢት አጋማሽ ላይ የዩናይትድ ስቴትስ የረድኤት ባለስልጣናት የዞኑ ትልቋ ከተማ በሆነችው ሽሬ ውስጥ በሚገኝ ገበያ ለ134,000 ሰዎች የሚበቃ የምግብ እርዳታ ሲሸጥ ማግኘታቸውን ዘገባው አውስቷል። በሌላ በኩል ደግሞ የመቀሌ ዩኒቨርሲቲ ተመራማሪዎች የምግብ እርዳታው መቋረጡን ተከትሎ ትግራይ ውስጥ ተፈናቃዮች በተጠለሉባቸው 7 ካምፖች 165 ሰዎች በረሃብ ምክንያት መሞታቸውን መዝግበዋል። በክልሉ ውስጥ ከ100 በላይ ተመሳሳይ መጠለያ ጣቢያዎች አሉ። በጦርነቱ ምክንያት ስለተፈናቀሉት ሰዎች ጥናት የሚያካሂዱት ተመራማሪዎቹ የሟቾቹን አሃዝ ያሰባሰቡት ከተፈናቃይ መጠለያ ካምፖቹ አስተባባሪዎች ሲሆን ከተመራማሪዎቹ አንደኛው የበቀል ጥቃት ይደርስብኛል በሚል ስጋት ስማቸው እንዳይጠቀስ ጠይቀው እንደገለጡት ከሞቱት መካከል የሚበዙት ሕጻናት፣ እድሜያቸው የገፋና የተለያዩ በሽታዎች ተጠቂ የሆኑ ሰዎች መሆናቸውን አመልክተዋል። ተመራማሪው የሰዎቹ ህልፈት ምክንያት በቀጥታ ከምግብ እርዳታው መቋረጥ ጋር የተያያዘ ነው ብለዋል። ዘገባው አስከትሎም የመንግስታቱ ድርጅት እንደ አውሮፓውያን የዘመን አቆጣጠር ሰኔ 14 ቀን ባወጣው ሪፖርቱ በአውሮፓውያን ካለፈው 2022 ዓ ም ሚያዝያ ወር እስከ ዘንድሮ 2023 ሚያዝያ ወር በነበረው ጊዜ ትግራይ ውስጥ በተመጣጠነ ምግብ እጦት የተነሳ ታመው ሆስፒታል የገቡ ህጻናት ቁጥር በ196 ከመቶ እንዳሻቀበ መጠቆሙን አስታውሷል። ለሁለት ዓመታት የተካሄደው ጦርነት በትግራይ ከሚኖሩት 6 ሚሊዮን ሰዎች ውስጥ 4.5 ሚሊዮኑን የምግብ እርዳታ ጠባቂ አድርጓቸዋል። በጦርነቱ ወቅት ሁለቱም ተፋላሚ ወገኖች የሰብአዊ እርዳታ ዘረፋ የፈጸሙ ሲሆን የሀገሪቱ መንግስት የረድኤት ድርጅቶች እንቅስቃሴ በመገደቡ የመንግስታቱ ድርጅት መርማሪዎች መንግስቱ ረሃብን በጦርነት መሳሪያነት እየተጠቀመ ነው በማለት መወንጀላቸው ይታወሳል። ባለፈው ህዳር ወር ጦርነቱ ማክተሙን ተከትሎ ለክልሉ የሚደርሰው እርዳታ እንዲቀጥል ተደርጎ ነበር። የምግብ እርዳታ ስርቆቱን በተመለከተ በቀዳሚነት መዘገቡን ያስታወሰው አሶሲየትድ ፕሬስ በምግብ እርዳታ ስርቆቱ አድራጎት ከፍተኛ የሀገሪቱ መንግስት ባለስልጣናት በጥልቅ የተሳተፉበት አድራጎት መሆኑን የረድኤት ሰራተኞች እንደነገሩት ጠቅሷል። ዩናይትድ ስቴትስ ባለስልጣናቱ ከእርዳታ ማከፋፈል ሂደቱ ካልተነሱና ጠንካራ የቁጥጥር እርምጃ ካልተወሰደ በስተቀር እርዳታ እንደማትቀጥል አስታውቃለች። የኢትዮጵያ መንግስት በበኩሉ በትግራይና በሌሎችም ክልሎች ለምግብ እርዳታው መሰረቅ በዋናነት በኃላፊነት ተጠያቂው መንግስት ነው መባሉን ጎጂ ፕሮፓጋንዳ ሲል አጣጥሏል። ሆኖም ከዩናይትድ ስቴትስ ጋር በጋራ ምርመራ ለማካሄድ ተስማምቷል። የዓለም የምግብ ፕሮግራም በበኩሉ የራሱን ምርመራ እያካሄደ ነው። ዩናይትድ ስቴትስ እና የዓለም የምግብ ፕሮግራም ለኢትዮጵያ የምግብ እርዳታ አቅርቦት መላካቸውን ቢያቋርጡም ለሴቶችና ለሕፃናት የሚያካሂዱትን የተመጣጠነ ምግብ አቅርቦት መርሃ ግብር ግን እንደቀጠሉ ናቸው። ይሁን እንጂ እርዳታው በገንዘብ እጥረት ምክንያት ሲሰናከል መቆየቱን የአሶሲየትድ ፕሬስ ዘገባው ጨምሮ አመልክቷል። የተባበሩት መንግስታት
እንደዘገባው አመሰግናለሁ። በመከታተል ላይ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ የሚተላለፍላችሁን የረቡዕ ምሽት ፕሮግራማችንን ነው ያደመጣችሁት። የምሽቱን አብይ ዘገባ ነበር። የመጽሔት ትንታኔው ይቀጥላል። በኦሮሚያ ክልል ከምስራቅ ወለጋና ሆሮ ጉድሩ ዞኖች 5 ወረዳዎች ተፈናቅለው በምዕራብ ወለጋ ዞን ሃሮ በተባለ ቦታ የተሰባሰቡ ተፈናቃዮች ለረሃብ መጋለጣቸውን ተናገሩ። በተለያዩ ጊዜያት በአካባቢው በነበረ ግጭት ቀያቸውን ለቀው በምዕራብ ወለጋ ዞን ኪረሙ ወረዳ ልዩ ስሙ ሃሮ በተባለ ቦታ ላይ ያለመጠለያ እንደሚገኙ የሚናገሩት ተፈናቃዮቹ ሰብአዊ ድጋፍና የሕክምና አገልግሎት ከመንግስት አግኝተው እንደማያውቁ ተናግረዋል። አስቴር ምስጋናው ከባህር ዳርና ናኮር መልካ ከአምቦ ያሰባሰቧቸውን መረጃዎች አስቴር ምስጋናው ታቀርበዋለች።
ተፈራ አብደላ የተባለ ተፈናቃይ ከምስራቅ ወለጋ ዞን ውልማይ ከምትባል ቀበሌ ባለፈው መስከረም ወር ተፈናቅሎ ኪረሙ መግባቱንና ከዚያም በህዳር ወር ላይ ዳግም ተፈናቅሎ ሃሮ አሁን ላይ እንደሚገኝ ገልጿል። ላለፉት 7 ወራት የእርዳታ እህል አለማግኘቱን ይናገራል።
ምንም መንግስት እንደውም ዞሮም አላየንም። የለም ነው እንደውም ችግተኛ ህዝብ የለም ነው የሚለው። ሳሩ ያልተፈናቀለው ህዝብ አለ የለም። ከመስጊድ ይህን እየለመን ነው። በጣም የጠናበትን ሰው እንደዚህ ራብ ገደለስ ምናቸው ይሰጡናል። እነሱም ደግሞ አሁን ገጠር ወጥተው አልከሰቡም። አሁን እነሱም እንደኛ ችግርተኛ እየሆን ነው። እኛም አሁን አልቻልንም ወደ መንግስት መጪ ሆነ እንጂ ምናምን አሉም ደግሞ አልደረሰልንም።
ስሜ አይጠቀስ ያሉን ሌላ ተፈናቃይ ከአንድ አመት በላይ በሃሮ እንደቆዩ ገልጸው በአሁኑ ሰዓት ተፈናቃዮቹ በምግብና በሕክምና እጥረት ምክንያት ሰዎች እየሞቱ እንደሆነ ተናግረዋል። ባለፈው ሳምንት ብቻ ሁሴን ፈንቴና አስማማው ገብረሃና የተባሉ 2 ተፈናቃዮች ልጆቻቸውን የሚያበሉት በማጣታቸው ሲራቡ ማየት አንፈልግም ብለው እራሳቸውን እንዳጠፉ ገልጿል።
እኛ አሁን ራበን ምን እንብላ ነው? ወጥተን ወደዛ እንኳን ሰርተን እንዳንራ ዙሪያውን ሸኔ ከቦን ያለ ምና ራብ ጠዋትም ማታም ያው ሰው ይሞታል። ግን የሞቱ መሞ ከሳምንት ወዲህ 2 ሰው ነው። በህክምና ጦድም እንደዚሁ እርጉዞች ደግሞ እንደዚሁ 3 እርጉዞች እናቶች ሞተዋል። ህጻናትም እንደዚሁ ሁለት ሞተዋል። በየተሰሙን ብቻ እንዲህ አሁን ሰኔ ከገባ ወዲህ ማለት ነው። ሁለት ህጻናትም በዚህ በሽታ ዝም ብሎ ወረርሽ ነው ገባሽ ትብቀ ይላል በዛው ይሞታሉ ገባሽ። ክረምት የገባ ሴት ደግሞ የባስም ብዙ ህዝብ ሊያልቅ ይችላል። አሁን እኛ ተቸገርን። የዛ ብሎ ደግሞ ራቡን አሁን ገባሽ መቋቋም ያቃተን እኛን። አሁን እርዳታ አንድ ጊዜ ብቻ 2014 ላይ 2014 ክሳስ ላይ መጥቶ ስድስት አካባቢ መጥቶ ነበረ። ሶስት ኪሎ ሰጡን።
አስማማው ገብረሃና የተባለ የስድስት ልጆች አባት ሰኔ 12 ቀን 2015 ዓ.ም በሐሮ አዲስ ጊዮርጊስ ቤተ ክርስቲያን ሲለምን እንደዋለና በልመና ያገኘው ገንዘብ አነስተኛ በመሆኑ በዚያው ገንዘብ ራሱን እንዳጠፋ ቤተሰብ ነኝ ያሉ ግለሰብ ተናግረዋል።
ወንድም የነበረ በችግር ነው እንትን ያለው የሞተብን። ከኪሮሙ ታነጭ ለቀበሌ ነው የተፈናቀል ነው ማለት ነው። እና ቤተ ክርስቲያን ሄዶ ለምኖ ያቺ አንድ አልባ ብር አገኘ። ከዛ ቤተሰብ አለው ነበረ። በዛ ምክንያት የልጆችን ራብና ጥማት አላይም ብሎ መድኃኒት ካኒን አውጡ ሙዚካል ለስራ ራሱ ዜናውን አልደረሱ ናቸው ልጆቹ።
መጠለያ ጣቢያ ውስጥ ነው የነበሩ ወይስ በቤት ውስጥ ነው የነበሩ?
ምን መጠለያ አለ? ዝም ብሎ ሜዲያ ላይ መጠለያ ማድኖር ዜና ነበረ።
ሌላው አስተያየት ሰጭ እንደሚሉት አቶ አስማማው ገብረሃና ልጆቻቸው በመራባቸው ምክንያት በአካባቢው ወደሚገኘው ሐሮ አዲስ ጊዮርጊስ ቤተ ክርስቲያን ሄደው ሲለምኑ ውለው 40 ብር ብቻ በማግኘታቸው አዝነው ራሳቸውን ማጥፋታቸውንና በዚያው በሐሮ አዲስ ቅዱስ ጊዮርጊስ ቤተ ክርስቲያን መቀበራቸውን ተናግረዋል።
ስድስት ልጅና የትዳር ባለቤት ነበሩ። የሚበሉት የሚጠጡት አጡ። የተወሰነ በቃ ሞከሩ በልመናውም በቃ በአለችው ገንዘብ ሸመተው ሞከሩና ከቤተ ክርስቲያን ድረስ ሄደው ለምነው በቃ አላዋጣቸው ሲል እልህል እያሉ ሲያስቸግሯቸው በቃ ራሴን ማጥፋት አለብኝ ብለው አንድ ቀን በለመኑ ሳንቲም መድኃኒት ነገር ገዝተው ያችን ቆቆሩ ነው በዛው ከዚያ ዓለም ተሰናበቱ።
በሌላ በኩል በዚያው በምስራቅ ወለጋ ዞን ኬረሞ ወረዳ አካባቢ ተፈናቅለው የሚገኙ የኦሮሞ ብሔር ተወላጅ የሆኑና ስማቸው እንዲጠቀስ ያልፈለጉ ተፈናቃዮች ድጋፍ እንዳልተደረገላቸው ተናግረዋል። ከተፈናቃዮች መካከል ባለፉት ሁለት ሳምንታት በኪረሙ ውስጥ በተፈጸመ ጥቃት ቆስለው በጊዳ ሕክምና ላይ የሚገኙ ስማቸውን መጥቀስ ያልፈለጉ ተፈናቃይ ይገኙበታል።
በኪረሙ ወረዳ ያልተፈናቀለው አንድ ቀበሌ ነበር። ከ19 ቀበሌዎች መካከል ያልተፈናቀለው ዋስት ቀበሌ ብቻ ነበረ። እዚያም ገብተው አውድመው ስለሄዱ የቀሩት በየጉራንጉሩ እየተቸገሩ ነው። የወባ በሽታና ዝናብ እየጨረሳቸው ነው። የቀሩት ደግሞ ልጆቻቸው እየለመኑ ያዘነላቸው አንድን ብር 50 ሳንቲምም ይወረውርላቸዋል። ከዚያ ውጭ ምንም የተደረገ ድጋፍ የለም። እዚህ ያለነው ሕክምና እያገኘን ነው። የተፈናቀሉ ደግሞ በየጉራንጉሩ እየተቸገሩ ነው። ሸራ እንኳ የለም፣ ለመግዛትም ገንዘብ የለም። እየተቸገሩ ነው። ምንም ነገር የላቸውም። ከብቶቻቸው፣ በጎቻቸው ተወርሰውባቸዋል። ምንም ነገር የለም።
የምስራቅ ወለጋ ዞን ቡሳ ጎኖፋ ጽህፈት ቤት ኃላፊ ዳኜ ለችሳ ሰሞኑን እርዳታ ወደ ዞኑ እንደገባ ገልጸው በቅርቡ መታደል ይጀምራል ብለዋል።
ጎዲና ኬኛ ኬሰት ራኮኒ የሮ አደዳ ኡማማ ቱሬ ኡመኒ ጎዲና ኬኛ ኬሰ ጅሩ አናሌ ኩዳ ቶርበራ ሚጣ
በዞናችን 17 ወረዳዎች የተለያዩ ጉዳቶች ደርሰው መፈናቀልም ተከስቷል። ከነዚህ ወረዳዎች መካከል ኪረሙ የሚባል ወረዳ አንዱ ነው። ወደ 55,000 የሚሆን ህዝብ ተፈናቅሎ ለድጋፍ ተጋልጧል። እነሱ ያመለከቱትን ችግር ሙሉ በሙሉ ቀርፈናል ባንልም በተለይ በቦረና የተከሰተውን ችግር ተከትሎ እንደ ዞናችን ድጋፍ ሳይደርሰን ቆይቷል። ሰሞኑን የእርዳታ እህል ወደ ወረዳዎቻችን መግባት ጀምሯል። እንደ አጋጣሚ ሆኖ በዛሬው ዕለት ከፌዴራል መንግስት የተላከውን የእርዳታ እህል ጭነው ኪረሙ ጊዳያና ሲቡስሬ ጉቶ ጊዳና ዲጋ ወረዳዎች የገቡ ተሽከርካሪዎች አሉ። አሁን የተላከው እርዳታ ይደርሳል ማለት ነው። ጦራችን ሐሮ ላይ አለ፣ ኪረሙም ላይ ስላለ ይሄ እህል ይደርሳቸዋል የሚል እምነት አለኝ።
ምግብ ነክ ያልሆኑ ድጋፎችን በተመለከተ አቶ ደኝለችሳ ሲናገሩ
ሎካል ኤንጂኦ ወረጀደመኒ ወጅኒን ቅንዶሆነ
ከሀገር በቀል ግብረሰናይ ድርጅቶች ጋር ተቀናጅተን ለምሳሌ ICRC የምንለው ድርጅት በሳሲጋ ምግብና ምግብ ነክ ያልሆኑ ድጋፎችን ለማድረግ ጥረት አድርጓል። መረጃውን ባልይዘውም ለምግብም ለቤት ኪራይም የሚከፍለው አለ። በተጨማሪም በሌሎች ወረዳዎችም አስፈላጊው ድጋፍ ተሰጥቷል። ይህ ብቻ አይደለም። የፌዴራልና ክልል መንግስታት ከዓለም ባንክ ጋር በመሆን በሴፍቲኔት መርሃ ግብር በ17ቱም ወረዳዎቻችን መጠኑ ይበላለጥ እንጂ ከ250 ሚሊዮን ብር በላይ ለአምስት ወር ወደ አካውንታቸው አስገብተን ከምግብ ምግብ ድጋፍ ውጪ በገንዘብም ደግፈናል። ከተፈናቃዮች መካከል ቢያንስ በጣም ለተቸገሩ 75000 አባውራዎች ድጋፍ አድርገናል። ከወባ በሽታ ጋር ተያይዞም ተጋላጭ የሆኑ እንደ ሳሲጋና የበንቱ ያሉ ወረዳዎችን በመለየት መንግስታዊ ካልሆኑ ድርጅቶች ጋር በመሆን እንዴት ተደራሽ መሆን እንደምንችል ከተደረገው ፎረም እንደ ኮሚቴ አባል የማውቀው ነገር አለ።
በኦሮሚያ ክልል በመስራቅ ወለጋ ዞን ብቻ 110000 ተፈናቃዮች የሚገኙ ሲሆን ከእነርሱም መካከል 55000 ያህሉ በኬረሙ ወረዳ እንደሚገኙ አቶ ዳኘለችሳ አክለው ገልጸዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
አስቴርና ናኮርን ለዘገባው አመሰግናለሁ። ቀጣዩ ዘገባ የደንጌ ትኩሳት በሽታ በአፋር ክልል መከሰቱን ይመለከታል። ከወባ በሽታ ጋር ተመሳሳይነት እንዳለው የሚነገርለት የደንጌ ትኩሳት በአፋር ክልል ሁለት ዞኖች ባሉ 7 ወረዳዎች ውስጥ እንደተከሰተ የክልሉ ጤና ቢሮ ገለጸ። ባለፉት 3 ወራት ብቻ በበሽታው ከ4700 በላይ ሰዎች እንደተያዙ ቢሮ አስታውቋል። መስፍን አራጋ ዝርዝር አለው።
የአፋር ክልል ጤና ቢሮ ኃላፊ ያሲን ሀቢብ እንዳስታወቁት በክልሉ ዞን አንዳው ሲረሱ በሚገኙት ሰመራ፣ ሎጊያ፣ ሚሌ፣ ጭፍራና ዱብቲ እንዲሁም በዞን 3 ገቢረሱ በሚገኘው ገላአሉ አካባቢ የደንጌ ትኩሳት ተከስቷል።
የደንጉ ፊቨር 4700 አካባቢ ነበር አጠቃላይ ኬዙ የተያዙት ማለት ነው።
ህመሙ ከወባ ጋር ተመሳሳይ ቢሆንም የበሽታው አማጭ የሆነችው ትንኝ የተለየ ባህሪ እንዳላት ቢሮ ኃላፊው አመልክተዋል።
ሁለቱ ተመሳሳይ በሽታዎች ናቸው፣ ደንጉና መሌሪያ። መከላከያውም ተመሳሳይ ነው። ምንድነው ይችኛዋ ደንጉ ፊቨር ማታም ቀንም ላይ ነው የምትናከሰው። በዛ ምክንያት ኤደስ ምልኪ ሞስኪቶ ይባላል። እሱ ቀንም ማታም ስለሆነ እሱ ትንሽ ያስቸግራል። ሰው በስራም ሲሄድ ምንም ሲሄድ ሙቀትም ነው ልብሱን አውልቆ ምናምን ስለሚሆን ትንሽ ያስቸግራል። ሁለተኛ ትንሽ ዝናባማ ነበረ። ባለፉት ዝናቦች ነበሩ እንደምታውቁት፣ ውሃ ብዙ የተሰበሰበበት ቦታዎች ነበሩና እዛ አካባቢ ላይ ቶሎ የተራባች ኬዙን አሳሳቢ ያድርጎብን ነበረ።
የሎጊያ ከተማ ነዋሪው ታምራት ሙላትና ባለቤታቸው ከወባ ጋር ተመሳሳይነት አለው በሚባለው የደንጌ ትኩሳት በመታመማቸው ሕክምና ወስደው ካገገሙ በጣት የሚቆጠሩ ቀናት ነው ያለፋቸው። ህመሙ ከባድ እንደነበር ያስታውሳሉ።
እኔም ሞይ ነበር። መጀመሪያ የራስ ምታት አለው፣ ከፍተኛ ራስ ምታት አለው፣ የድካም ስሜት አለው፣ የምግብ ፍላጎት አይኖርም፣ ይቀንሳል፣ መተኛት ይጠይቃል። ያው ቤተሰብ ማስተዳዳሪ ስለሆንኩ ላለመተኛት እየተሞገድኩ ነበር። ባለቤቴ ታማ ወስጃት ነበር። የራስ ምታቱ በጣም ከፍተኛ ነው።
ከዚህ ቀደም የደንጌ ትኩሳት በኩታ ገጠም ክልሎችና አጎራባች ሀገራት ላይ እንደነበር የክልሉ ጤና ቢሮ ኃላፊ ጠቁመው በአፋር ክልል ለመጀመሪያ ጊዜ መከሰቱን ገልጸዋል።
ድሬዳዋም ጅቡቲም ላይ በተደጋጋሚ ይጠቃሉ። ከባድ መኪኖችም በዛ ይመላለሳሉ። ጎረቤትም ስለሆን በተለያዩ ቦታዎች እነዚህ ነገሮች ቻሌንጅ ናቸው።
የዝናቡ ስርጭት መቆራረጥ በመከላከል ሂደቱ ላይ ተጽዕኖ ፈጥሮ እንደነበር ያስታወሱት አቶ ያሲን የሞቱ ሰዎች መኖራቸውንም ጠቁመዋል።
ደንጉ ፊቨር ኮሚኒቲ ዴዝ ነው በብዛት ያለው ይባላል። ኦፍኮርስ ከኢንስቲቱሽናል ግን ወደ 3 ዴዝ አለ ሚሌና ቱርኪ መሀል ላይ ማለት ነው። ያው ብዙም ሞት ስለማያስመዘግብ ደንጉ ያው ፈጣሪም ሲረዳን በዚህ አይነት ብዙ የለውም። ኦፍኮርስ ግን ኬዙ ያው እሳት ነው፣ እንደ ጉድ ነው እየሄደ ያለው እና ግን አዳዲስ ቦታዎች ላይም ደግሞ መልሶ ይገባብናል።
በሽታው በስፋት ይስተዋልበታል በሚባለው ሎጊያ አካባቢ በሚገኘው ጤና ጣቢያ የሚሰሩ አንድ ስማቸው እንዳይጠቀስ ያሳሰቡ ባለሙያ ግን በጤና ጣቢያው ብቻ የተመዘገበው የሟቾች ቁጥር የቢሮ ኃላፊው ከጠቀሱት እንደሚበልጥ ተናግረዋል።
ደንጉ ፌቨር ያው የተነሳው 3 ወር አካባቢ ሆኗል። አሁን ሚሌ አካባቢ ነበር መጀመሪያ የተነሳው። ከዛ አካባቢ ነው አሁን ወደ ሎጊያም አካባቢ ሌሎች አካባቢ የተሰራጨው። ያው ማህበረሰቡም ትንሽ ግንዛቤ አልነበረውም። መጀመሪያ አካባቢ ላይ እንደ ወባ ነበር ትሪትመንት እየተደረገ የነበረው። አርሴኒክ እና ኳርትም ነበር አብዛኞቹ የወሰዱ የነበረው። በሽታው ግን እንደዛ ነገራቶችን ያባብስበታል እና ያው ብዙ ሰዎች ላይ የሞት አደጋም አስከትሏል። ብዙ የሞቱ ሰዎች አሉ በዚሁ በበሽታው። ጤና ተቋም ላይ 8 ሰዎች አሉ
የሞቱ። የት ጤና
ሎጊያ አካባቢ ሎጊያ ጤና ጣቢያ ላይ ሪፖርት የተደረገ እዛው ፋሲሊቲ ላይ የሞቱ ናቸው። በየቤቱ ብዙ ነገራቶች ሊኖሩ ይችላሉ።
በበሽታው የሚያዙ ሰዎች ቁጥር ከመጨመሩ ጋር ተያይዘው በጤና ጣቢያው አገልግሎት አሰጣጥ ላይ ተጽዕኖ እንደፈጠረም ጠቅሰዋል።
ሚት የሚደረጉ ሰዎች በስተዋል። ኢመርጀንሲ አካባቢዎች ላይ የአልጋ እጥረቶችን እያጋጠመ ነው ያለው።
በሌላ በኩል በግንዛቤ እጥረት ምክንያት በወ በወቅቱ ወደ ህክምና ተቋም ስለማይሄዱ በቤታቸው ሳሉ በደንጌ ተኩሳት የሞቱም እንዳሉ ህክምና አግኝተው የዳኖት ታምራት ሙላት ተናግረዋል።
ጎረቤት አካባቢ በጣም ብዙ ታመውብናል። የሞቱም ሰዎች አሉ። እኛም የስራ ባልደረቦችም የሞቱ አሉ። እኔም ሰራተኛ
በቅርብ የሚያውቋቸው የሞቱ አሉ።
አሉ የስራ ባልደረቦች የሞቱ አሉ። ህክምና በቢሮ ደረጃ እኛ ሹፌሮች ምናምን ታመው ቢሮ ሻሊ ያውቃል።
ይሁን እንጂ ችግሩ የከፋ ደረጃ ላይ እንዳይደርስ የተወሰዱ የመከላከል ስራዎችና የግንዛቤ ማስጨበጫ እንቅስቃሴዎች ውጤት እያመጡ እንደሆነ የክልሉ ጤና ቢሮ ኃላፊ ሳይጠቁሙ አላለፉም።
ቲሞች አሉ በየዞኑ ኢፒኤችአይም አለ። ከፌዴራል በኩል የመጡ ጤና ሚኒስትርም አሉ ሰዎች፣ እንደ ክልል መንግስትም እንደ ጤና ቢሮም ፓርትነሮች አሉ። የቀን ውሎ የሚገመገምበት ዴይሊ ሚቲንግ አለ። ስለዚህ እዛ ላይ እየተገመገመ አዳዲስ አቅጣጫዎች እየተሰጡ በዛ መልኩ ነው እየተካሄደ ያለው እና አይ ቲንክ ጥሩ ፕሮግረስ ነው ያለው። በአሁን ሰዓት እንደታሰበው አደገኛ ነገሮች አይደለም እየታዩበት ያለው፣ ፕሮግረስም እየታየ ነው አንዳንድ ቦታዎች ላይ።
ይህ በእንዲህ እንዳለ እንደ ኢሮፓያኑ አቆጣጠር ከ2023 መባቻ ጀምሮ ባለፉት 6 ወራት በ43 ወረዳዎች ከ66,000 በላይ ሰዎች በወባ እንደተያዙ ታውቋል። የወባ ስርጭቱ ባለፉት ዓመታት ከታየው እንደጨመረ የቢሮ ኃላፊው ተናግረዋል። በደንጌ ትኩሳትም ሆነ በወባ የሚከሰተውን ችግር ለመፍታት አጎበር እየተሰራጨና የቤት ለቤት የኬሚካል ርጭት እየተደረገ እንደሆነ አመልክተዋል። ከድምፅ መስፍን አራጌ ከደሴ።
መስፍን አራጌን ለዘገባው እናመሰግናለን። መንግስት ከቁጣ ቀስቃሽ እርምጃ በፊት ውይይትን እንዲያስቀድም የአረፋ በዓል ታዳሚ ምዕመናን ተናገሩ ይላል ቀጣዩ ዘገባችን። በዚህ አጋጣሚ ክቡራትና ክቡራን ለእስልምና እምነት ተከታዮች መልካም በዓል እንዲሆንላችሁ እንመኛለን። መንግስት የህዝብን ቁጣ በሚቀሰቅሱ ጉዳዮች ላይ እርምጃ ከመውሰዱ በፊት ውይይትን ሊያስቀድም ይገባል ሲሉ በአዲስ አበባ ከተማ በተከበረው የአረፋ በዓል የሶላት ስነ ስርዓት ላይ የተገኙ አስተያየት ሰጪዎች ተናገሩ። የ1444ኛው የኢድ አል አድሃ አረፋ በዓል አዲስ አበባን ጨምሮ በመላው ኢትዮጵያ ተከብሮ ውሏል። በዓሉ ከመሳጅዶች ፈረሳ ጋር በተያያዘ የተፈጠሩ አለመግባባቶች በውይይት እንደተፈቱ ከተገለጸ ከሳምንታት በኋላ ነው የተከበረው። የኬኔዲ አባተ በዓሉን ተከታትሎ ቀጣዩን ዘገባ ልኳል።
በአዲስ አበባ ከተማ በነበረው የአረፋ በዓል አከባበር በርካታ የእምነት አባቶችና ተከታዮች በስታዲየምና አካባቢው ተገኝተው የሶላት ስነ ስርዓት አካሂደዋል። የአረፋ በዓል ነቢዩ ኢብራሂም ልጃቸውን ለፈጣሪ ለመሰዋት በመታዘዝ ከሁሉም በላይ የሆነውን የፈጣሪ ፍቅር ያሳዩበት ታላቅ በዓል መሆኑን የሚገልጹ አስተያየት ሰጪዎች በዓሉን ከችግረኞች ጋር በፍቅር እንደሚያሳልፉ ተናግረዋል።
ስሜ ኑሩ ደሽፋ ይባላል። አረፋ በዓል ያው አመታዊ በዓል ነው፣ የደስታ ቀን ነው። ሙስሊሙ ይህንን በዓል በሚያከብርበት ጊዜ የአላህ ትልቅነትን ከፍ በማድረግ ምስጋና እያቀረብን የደስታ እንዲሁም ቤተሰቦቻችንን፣ ዘመድ አዝማዶቻችንን፣ ጎረቤቶቻችንን በተለይ ደግሞ ዝቅተኛውን የማህበረሰብ ክፍል ታሳቢ ባደረገ መልኩ ከምናደርገው የእርድ ስርዓታችን እነሱንም ታሳቢ በማድረግ ተቋዳሽ እንዲሆኑ እናደርጋቸዋለን።
ሳዲቅ ንጋነ ብዛ እባላለሁ። የኢድ አል አድሃ በዓል የምናከብረው ሁሉም ወጥቶ መጀመሪያ በስርዓት እንዲያከብር፣ ቀጥሎ ደግሞ ያለውን ደግሞ ፈጣሪ በሰጠው ሲሳይ ልክ ደግሞ ከጎረቤቱ ጋር እየተካፈለ ከቻለ እርድ ያርዳል። አርዶ ሶስት ቦታ ያደርጋል። አንድ ለቤተሰቡ፣ አንድ ደግሞ ከጎረቤት ጋር የሚበላው፣ አንዱ ደግሞ ለምስኪን በአቅራቢያ ለሌሉት ራቅ ላሉት ያከፋፍላል። በአጠቃላይ በፍቅር በሰላም ምጽዋት ያቅመን ያህል በፍቅር ከጎረቤት ጋር መኗኗርን የሚያሳይ
የዘንድሮው የአረፋ በዓል የሚከበረው በኦሮሚያ ክልል ሸገር ከተማ አስተዳደር በመንግስት ከተፈጸመው የመስጂዶች ፈረሳ ጋር በተያያዘ የተፈጠሩ ችግሮችን ለመፍታት በኦሮሚያ ክልል መንግስትና በመጅሊስ መካከል ውይይት ተደርጎ ስምምነት ከተደረሰ በኋላ ነው። በርካታ ሙስሊሞች የመስጂዶቹን ፈረሳ በመቃወም ቁጣቸውን እንደገለጹና በተለይ በአዲስ አበባ ከተማ ፖሊስ በወሰደው እርምጃ የሰዎች ሕይወት እንዳለፈ ይታወቃል። መንግስት ከህዝብ ጋር ውይይት ሳያደርግ በተናጠል እርምጃ መውሰዱ የችግሩ ዋና መንስኤ እንደሆነ ያስረዳል። ዱ አስተያየት ሰጪዎች ከሰሞኑ ክስተት መማር እንደሚያስፈልግ ያሳስባሉ።
ስሜ አብደላ ጌታቸው እባላለሁ። አገሪቷ ካለችበት አንጻር ያው በብዙ ነገር ላይ እየተፈተነችና በብዙ ነገር ላይ የተወጣጠረችበት ሁኔታ አለ። ከዚህ አንጻር ሰላም ምንም ጥያቄ የለውም፣ ቅድሚያ የምንሰጠው ነገር ነው። ነገር ግን የሰላሙ አካል ማን ነው ነው ትልቁ ነገር። ማህበረሰባችን አንዱ የሰላሙ አካል ነው ብለን እናስባለን።
በመቀጠልም ደግሞ የመንግስት አካላቶች ባለስልጣናቶችም አንዱ የሰላሙ አካል ሊሆኑ ይገባል ብለን እናስባለን። አሁን ያሳለፍነው ሁኔታዎች አሉ፣ ክስተቶች ህዝበ ሙስሊሙ ጋር ተያይዞ የተፈጠሩ ችግሮች አሉ። እዛ ችግሮች ውስጥ የተፈጠረው ነገር ምንድን ነው? እነዛ መስጊዶች ቀጥታ የፈረሱበት አግባብ ትክክል ባለመሆኑ ምክንያት ሰላም መደፍረሶች የተስተዋሉበት ሁኔታ አለ። ነገር ግን ምንድን ነው መሪዎች በቦታ ያሉ ኃላፊነት በተሰማበት የመንግስትንም ሰላም የእኛንም የማህበረሰቡ ሰላም በጠበቀ ሁኔታ በወደ ሰፊነት በውይይት ነገሮችን መፍታት እንጂ ትክክል ባልሆነ መንገድ መሄድ ልክ እንደዚህ ሀገራዊ ቀውስ ውስጥ የሚከቱን ነው እና መንግስትም ደግሞ ካለፈው አኳያ ልምድ ወስዶ ወደፊት ይሄ ነገር እንዳይደገም እጅ ለእጅ ተያይዘን ሰላሙን ጠብቀን ሀገራችንን ወደፊት እናስቀጥላለን ብዬ አስባለሁ።
ስሜ አዲል አብዱላሂ ኢብራሂም ይባላለሁ። የሁላችንም ሀገር ስለሆነ ችችም ሁላችንም ኃላፊነት አለብን ማለት ነው። ይህን ኃላፊነት በጋራ መወጣት ያስፈልጋል። በአንዱ በኩል መወጣት የሚያስችል ስላልሆነ ማለት ነው። ስለዚህ በዚህ በኩሉ አብረን ከሰራን ነገሮችን ሁሉ በውይይት ከፈታን ችግር ይፈጠራል የሚል እምነትም ስለሌለኝ፣ ስለዚህ ሀጅ ያሉትም እዚህ ያለ ነውም አብረን በጋራ ዱዓ አድርገን ሀገራችንን ሰላም ያርግልን፣ የተፈጠሩ ችግሮችም እንዲያነሳልን አላህ እንጠይቃለን ማለት ነው።
የዛሬው የአረፋ በዓል የሶላት ስነ ስርዓት በሰላም እንደተጠናቀቀ የጸጥታና ደህንነት የጋራ ግብረ ኃይል አስታውቋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ከኔዲ አባትን ለዘገባው እናመሰግናለን። እያደመጣችሁ ያላችሁት በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻነል ኤንኤስኤስ 12 ላይ የሚተላለፍላችሁን የአሜሪካ ድምፅ ስርጭት ነው። የማስተናግዳችሁ እንግዳ ወልድ ነኝ። የምሽቱን የመጀመሪያ አጋማሽ አጠናቀን ወደ ሁለተኛው አጋማሽ ተሸጋግረናል። የሁለተኛው አጋማሽ የመጀመሪያው ዝግጅታችን ዲሞክራሲ በተግባር ይሆናል። በድጋሚ በተካሄደው ህዝበ ውሳኔ ላይ ድምፅ ከሰጡ የወላይታ ዞን ነዋሪዎች መካከል ከጥቂቶች በስተቀር አብዛኛው ወላይታን ጨምሮ 6 ዞኖችና 5 ልዩ ወረዳዎች በጋራ የሚመሰረቱትን ክልል መደገፋቸውን ምርጫ ቦርድ ይፋ አድርጓል። ኬኔዲ አባተ በዛሬው ዲሞክራሲ በተግባር ዝግጅታችን ላይ የባለሙያዎችን አስተያየት አካቶ ተከታዩን ዘገባ አጠናቅሯል።
ከ1986 ዓ.ም ጀምሮ ለ30 ዓመታት ያህል 56 የሚሆኑ ብሔር ብሔረሰቦችን በአንድነት አቅፎ የቆየው የደቡብ ብሔሮች ብሔረሰቦችና ህዝቦች ክልል አሁን በተለያዩ ክልሎች ተዋቅሮ ህልውናውን ወደ ማጣት ተቃርቧል። የብሔራዊ ክልላዊ የሽግግር መስተዳድሮችን ለማቋቋም በኢትዮጵያ የሽግግር መንግስት ወቅት በወጣው አዋጅ ቁጥር 7/1984 መሰረት 5 የነበሩ ክልሎች ማለትም ከክልል 7 እስከ 11 ያሉት ከተቋቋሙ ከ2 ዓመት በኋላ ወደ አንድ ተሰባስበው የመሰረቱት የደቡብ ክልል ከምስረታው ጀምሮ እስካሁን እንደየወቅቱ አንዴ ሞቅ ሌላ ጊዜ ደግሞ ቀዝቀዝ የሚሉ የአደረጃጀት ጥያቄዎችን በአንድነት ካቀፋቸው የተለያዩ ብሔር ብሔረሰቦች ሲያስተናግድ ቆይቶ ከሲዳማ ክልል ምስረታ ጀምሮ ነው መፍረሱን የተያያዘው። ከሲዳማ ቀጥሎ የተለያዩ ዞኖችንና ልዩ ወረዳዎችን ያቀፈው የደቡብ ምዕራብ ኢትዮጵያ ክልል የአገሪቱ 11ኛ ክልል ሆኖ ከአንድ ዓመት በፊት በህዝበ ውሳኔ ሲመሰረት፣ አሁን ደግሞ ኮንሶ፣ ወላይታ፣ ደቡብ ኦሞ፣ ጋሞ፣ ጎፋና ጌዲዮ ዞኖችን እንዲሁም ቡርጂ፣ ባስኬቶ፣ አሌ፣ ደራሼና አማሮ ልዩ ወረዳዎችን አሰባስቦ የደቡብ ኢትዮጵያ ክልል የሚል ስያሜ እንደሚኖረው የሚነገርለት አዲስ ክልል ለመመስረት የሚያስችል የህዝበ ውሳኔ ውጤት ይፋ ሆኗል። ምርጫ ቦርድ የተለያዩ ግድፈቶችን አግኝቼበታለሁ ብሎ በድጋሚ ያደረገውን የወላይታ ዞን ህዝበ ውሳኔ የመጨረሻ ውጤት ትናንት ሰኔ 20 ቀን 2015 ዓ.ም ይፋ ያደረገ ሲሆን ይኸውም ከድምፅ ሰጪዎቹ እጅግ ከፍተኛ ቁጥር ያላቸው ቸው የአዲሱን ክልል ምስረታ መደገፋቸውን የሚያመለክት ነው። ይህ ውጤት የደቡብ ክልልን መፍረስ በይፋ ያረጋገጠ ነው ሲሉ ለአሜሪካ ድምጽ የተናገሩት የፖለቲካ ሳይንስና ዓለም አቀፍ ግንኙነት ምሁሩ አቶ ዳያሞ ዳሌ፣ ሆኖም ነባሩ ክልል ፈርሶ አዲስ የሚመሰረቱት ክልሎች ህጋዊ ቅቡልነት ጉዳይ አጠያያቂ እንደሆነ ያብራራሉ። በመሆኑም አዲሶቹ ክልሎች በነባሩ ክልል ይነሱ የነበሩ የህዝብ ጥያቄዎችን መመለስ ካልቻሉ ፈተና እንደሚበዛባቸው ያስረዳሉ።
እንግዲህ አሁን ያለው ደቡብ ክልል ኦልሞስት አልቆለታል ከተባለም ቆይተዋል። ነገሩ ምርጫው ፎርማል ማድረጊያ ነው እንጂ ብዙ ለውጥ ያመጣል የሚል ነገር አልነበረም። በፓርቲ የተቀመጠ አቅጣጫ ነው የሚባለው እና ያንን በህገ መንግስታዊ ማድረግ ወይም ህጋዊ የማድረግ ጉዳይ ነው። ስለዚህ ደቡብ ክልል የሚባለው እንግዲህ እንደ ክልል መንግስት አልቆለታል ማለት ነው፣ ተጠናቋል። ከዛ በኋላ ያለውን እንግዲህ እንዴት ነው የሚሆነው? አሁን ሁለተኛ ታችኛው ክልል ነው ያው ድምፅ የተሰጠው የወላይታው የደቡብ ኢትዮጵያ ለተባለው ነው። ማዕከላዊ ኢትዮጵያ ይሁን ሸዋ የሚል ቴንታቲቭ ስም ያለው ደግሞ ለብቻው አለ። እሱ ድምፅም አልተሰጠውም፣ ግን ያው ሌላ ራሱን የቻለ ክልል መሆኑ አልቀረም አዲስ ህገ መንግስት እየተሰራለት ስለሆነ እና የሚያሳየው ምንድን ነው ረዲ ህገ መንግስታዊ ነው አይደለም የሚለው ጥያቄ በሚያስተማምን ሁኔታ ባልተመለሰበት ሁኔታ ነው ያው ክልሉ ያለቀ እየፈረሰው ያው እድሜው ያለቀ ሌጂትሜሲ ጉዳይ ወደፊት እያስቸገረ የሚሄድ ይመስለኛል በእኔ እይታ። ምክንያቱም በወላይታ ብሔርተኝነት ላይ የተመሰረቱ ፓርቲዎች እውቅና አንሰጥም ህገ መንግስታዊ አይደለም የሚል አላቸው። በዚሁም ቦታም ያው የድርጅታዊ ዲስፕሊን ፈርተው እንጂ ዝም ያሉት እንደምታውቀው በፊት ለየራሳችን ክልልን ካሉ በኋላ በድርጅት መመሪያ ነው የቀየሩት። ስለዚህ የሌጂትሜሲ ጉዳይ የሚያልቅለት አይመስልም። ሌጂትሜሲ ከሌለ ደግሞ ምንድን ነው መሆን ያለበት? በፐርፎርማንስ የህዝብን ድጋፍ ለማግኘት መሞከር ነው። የተሰጠው ሰበብ ወይም ምክንያት አለ። ለህዝቡ መልካም አስተዳደር ያሰፍናል፣ የህዝብ ጥያቄ ነው፣ ልማት ያመጣል፣ እንደዚህ የተባሉ ነገሮች አሉ። እነኚህ ከድሮው ክልል በተሻለ ከፈጸመ በውጤታቸው የህዝብ ድጋፍ ማግኘት ከቻሉ ሰየው ነው። ያ ካልሆነ ግን ጥያቄው ገና ከመመስረታቸው እየጋለ እያዳከማቸው ይሄዳል የሚል ግምት ነው ያለ። ብሔርተኝነቱ ናሽናሊዝም እንዳለ ሆኖ ማለት ነው።
ነባሩ የደቡብ ክልል ፈርሶ አሁን አዳዲስ ክልሎች የሚመሰረቱበት መንገድ በእሳቸው እይታ ቅቡልነት እንዳለው የሚገልጹት የዋቸሞ ዩኒቨርሲቲ የስነ ዜጋና ስነ ምግባር ትምህርት ክፍል ኃላፊና የውጭ ግንኙነት ፖሊሲና ዲፕሎማሲ መምህር የሆኑት አቶ አበራ ሄቢሶ በበኩላቸው ለዚህም ምክንያታቸውን አብራርተዋል።
ከመነሻው እንግዲህ መዋቅር ጉዳዮች በሁለት አንግል ነው የምናየው። እንግዲህ የመጀመሪያው ከመልካም አስተዳደር ከርቀት ጋር መልካም አስተዳደርን ለማሳለጥ ካለው አኳያ መያዝ እንችላለን። ከዚህ ጋር ተያይዞ ደግሞ የመሰረተ ልማት ጉዳዮች የስልጣን ጉዳይም አንድ ነገር ነው። እንግዲህ የመወከል ጉዳይም አንድ ነገር ነው። ስለዚህ በዚህ አኳያ እንደዚህ አይነት መደራጀቱ ጥሩ ነው። አሁን ባለው ሁኔታ ተነጣጥሎ ሰዎች አንዱን ብቻ ነጥለው አይቶ በአካባቢ ላይ በብሔር ብቻ ሁኔታው የሚያዩ ከሆነ ጥሩ አይሆንም። እንደዚህ አንድ ሆኖ መደራጀት ደግሞ ያለውን እሴት እኛ እንደ ሀገር የምንጋረው እሴቶች አሉ፣ ሰፊ እሴቶች አሉን እና እንደ ሀገር እንኳን እንደ ደቡብ ክልል ሰው እንደ ሀገር ካየን አንድ የሚያደርጉ እሴቶች በርካታ ናቸው። ስለዚህ ይህን እሴት የጋራ እሴትን ለማበልጸግ አሁን ባለው ሁኔታ የወላይታ ምርጫው አንድ ላይ በመደራጀት በክላስተር መሆኑ እኔ የሚደግፈው ነው። እንደ ግሌ አደረጃጀቱ በጋራ መሆኑ ላይ ምንም ችግር የለም። ዋናው በፍትሐዊነት ልማትና የመወከል ሁኔታና የልማት ጉዳይ መድረሱ ላይ ነው ትኩረት መሰረት ያለበት።
ከሲዳማ ውጭ ያሉት የሌሎቹ ሶስት ክልሎች አደረጃጀት የመጠን ማነስ ካልሆነ በስተቀር ልክ እንደነባሩ የደቡብ ክልል የተፈጸመ የክላስተር አደረጃጀት እንደሆነ ጠቁመው ቀጣይ ጥያቄዎችን እያስነሳ የሚቀጥል እንደሆነ የሚገልጹት የፖለቲካል ሳይንስና ዓለም አቀፍ ግንኙነት ምሁሩ አቶ ዳያ ሞዳሌ በውጤታማነታቸው ላይም ጥርጣሬ አላቸው።
አትሊስት የሲዳማ የሆነ ህገ መንግስታዊ መሰረትም አለው። ምን የብሔር ነው በቋንቋ የመጠቀም ሳይኮሎጂካሊም ቢሆን አተያየቁም ብሔራዊ ጥያቄ ነው። የዚህ የደቡብ ምዕራብ የሚባለው ግን ከአንደኛው ክላስተር ወደ ሌላ ክላስተር አነስተኛ ክላስተር ከመፍጠር ውጭ የተለወጠ ነገር የለም። ከክልሉ ደግሞ የሚመጣው ቅሬታ እንደምታውቀው በጀት አላን አልበቃንም ምናምን የሚል ነው። ገና ከመጀመሪያው ጀምሮ እንግዲህ ጩኸት የጀመሩት ስለዚህ ከመልማት እድል ተነፍጎብናል፣ ለዚህ ክልሉ እንቅፋት ሆኖብናል ብለው ከወጡ በኋላ አሁን የበለጠ ችግር አለብን ሲሉ ፖዘቲቭ ምላሽ አይደለም እያገኘን ያለ ነው ማለት ነው። ደቡብ ምዕራቦቹ በጣም ሲማረሩ ነው የነበረው። ባለፈው አንደኛ ዓመታቸውን ሲያከብሩ አቶ አገኘሁ ተሻገር ባለበት ሁሉ ቦታ ሁሉ ነው ውሁ ያሉት እኮ። ስለዚህ ይሄ ነገር በዚህኛው ክልሎች በሁለቱ ክልሎችም ለውጥ አለው የሚል ነገር የለኝም። አሁን አገር አቀፍ የበጀት ድልድሉም እንደሚታየው ነው። አዲስ ሰራተኛ አትቀጥርም የሚል ነገር ሁሉ አለው። በነገራችን ላይ ይቺ የመዋቅር አደረጃጀት ጥያቄ ብዙ ጊዜ የመንግስት ሰራተኛ በርከት አድርጎ መቅጠር ከሚል እንትንም አላት። ስለዚህ የመንግስት ሰራተኛ ማስቀጠር ከሆነ የወጣቱን ጉጉትም ምላሽ አልሰጠህም ማለት ነው። ስለዚህ እስካሁን ያለው ከደቡቡ ፈርሶ በመሄዱ ደቡብ ምዕራብ በጣም ደስተኛ የመሆኑም መረጃ የለንም። የሌሎቹ የተለየ ይሆናል የሚል ግምት የለኝም።
የውጭ ግንኙነት ፖሊሲና ዲፕሎማሲ መምህር የሆኑት አቶ አበራ ሄቢሶ በበኩላቸው ይህን ሀሳብ እንደሚቃረን ይገልጻሉ።
እኔ አሁን ይህንን እንግዲህ በተቃራኒ ነው ሊረዳ የሚችለው። የኔ እንድምታና ትንታኔ ሊሆን የሚችለው የመጀመሪያውም ክላስተር ነው፣ ይህም ክላስተር ነው የሚባል ከሆነ ከሶስቱ እኔ ካነሷቸው ምሰሶዎች ጋር የርቀት ጉዳይ፣ የመወከል ጥያቄ፣ ፍትሐዊ የመወከል ጥያቄ እና ሶስተኛው ደግሞ የልማት ተደራሽነት ጋር ሲታያይዝ ይሄ አምክነው ሊሆን አይችልም። ምክንያቱም ሶስቱ ጉዳዮች ላይ በፊት በነበረው ደቡብ ነው ተብሎ በተጠራው ላይ ሶስቱ ጉዳዮች በእንዴት አይነት መልኩ ነው ትሪቲት ሲሆን የነበረው ብለህ ካየህ የሚታያቸው ግድፈቶች አሉ። ስለዚህ ይህንስ ታሳቢ ሲታደርግ በፊት 56 በላይ ብሔር ብሔረሰቦች በነበሩ ጊዜ ሪሊ ሁሉም በዛ ውስጥ አባል የሆኑት ውክልና ያገኛሉ ወይ ካልክ ላይሆን ይችላል፣ አልሆነምም ጭምር እና ሊማቱም ጭምር በዛ ካሰብክ ሊሆን አይችልም። እነዚህ ጉዳዮች የሚፈቱ ከሆነ ፖዘቲቭሊ ታያለ። ግን ሌላ እንዲሁ የስልጣን ጥያቄ ወይም የብሔር ተኮር ጥያቄዎች ላይ ጋር አያይዘ ሲታይ ውጤቱ ክፉ ይሆናል ለወደፊት። በሌላ መልኩ የጋራ እሴትም ይሸረሸራል፣ ማዕከላዊ ሀገረ መንግስት ግንባታ ላይ ከፍተኛ ችግር ሊያመጣ ይችላል የሚል እንድምታ ነው ያለኝ።
ከአዲሶቹ ክልሎች አደረጃጀት ጋር በተያያዘ የተለያዩ እይታዎቻቸውንና እምነታቸውን ያብራሩት ሁለቱም አስተያየት ሰጪዎች የአደረጃጀት ጥያቄዎች ግን ቀጣይነት ሊኖራቸው እንደሚችሉ ገልጸዋል። የጥያቄዎቹን መቅረብ ባይቃወሙም ነገር ግን ጥያቄዎቹ የሚመዘኑበት መስፈርት ሊኖር እንደሚገባና ለዚህም ህገ መንግስቱን ማሻሻል እንደሚያስፈልግ ተናግረዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የረቡዕ ምሽት ስርጭታችን ሁለተኛው ምዕራፍ እንደቀጠለ ነው። ኢትዮጵያውያን በአሜሪካ ቀጣዩ ቅንብራችን ነው። ትንሿ ኢትዮጵያ በላስ ቬጋስ የሚል ይዘት አለው የዛሬው ኢትዮጵያውያን በአሜሪካ ዝግጅታችን። ወደ ደቡባዊዋ ኔቫዳ ግዛት ላስ ቬጋስ ከተማ እንወስዳችኋለን። የላስ ቬጋስ ከተማ ክላርክ አውራጃ ኮሚሽን ባለፈው ሳምንት ተሰብስቦ ኢትዮጵያውያን የሚበዙበትን አካባቢ ትንሿ ኢትዮጵያ የሚል ስያሜ እንዲያገኝ ውሳኔ አስተላልፏል። በዚያ የሚገኘው ዘጋቢያችን ፍሬው ውብሸት ይህን ስያሜ የሚይዘውን አካባቢ በመቃኘት ለዛሬ ኢትዮጵያውያን በአሜሪካ ዝግጅታችን ይዞታል። ወደ ፍሬው ልሰዳችሁ።
እንደምታወቀው በኔቫዳ ክፍለ ግዛት ስር በምትገኘው ላስ ቬጋስ ከተማ በርካታ ኢትዮጵያውያን፣ ትውልደ ኢትዮጵያውያንና ኤርትራውያን ነዋሪዎች ይገኛሉ።
ይህ አካባቢም ኢትዮጵያውያንና ኤርትራውያን ማህበረሰብ የሚገበያዩበትና ማህበራዊ አገልግሎቶችን የሚለዋወጡበት ስፍራ ነው። ከዚህ ቀደም እንዲሁ በተለምዶ ትንሿ ኢትዮጵያ ይጠራ የነበረው የንግድ እንቅስቃሴ የደራበት ቦታ አሁን ስያሜው በይፋ ጸድቆለታል። በትንሿ ኢትዮጵያ ፕሮጀክት ንዑስ ኮሚቴ ሰብሳቢ አቶ ግርማ ዘይድ አዲሱ ስያሜ የቱሪስት መስህብ እንደሚጨምርና የአካባቢውን የንግድና ምጣኔ ሀብት እንደሚያጠናክር ገልጸውልናል።
ከመቶ ሺህ የበለጠ የውጭ ሀገር ቱሪስቶች እየመጡ እየበሉ እያደነቁ ኢትዮጵያ ምንድን ነች፣ ከየት ነች የሚለውን ነገር ለማስተዋወቅና ኢትዮጵያ ልዑልነቷን፣ ባንዲራዋን፣ ማነች የሶስት ሺህ ዓመት አገር ታሪክ ያላት በቅኝ ግዢ ተገዝታ ማታቅ አገር ማናት የሚለው ማነጋገሪያ ይሆናል። እና ትልቁ እቅዱ ሁለት ነገር ነው። አንደኛ የቱሪስት አትራክሽን ለክላርክ ካውንቲ ኢኮኖሚክ እድገት ይረዳል። ሁለተኛው ደግሞ ዋናው ትልቁ ዚኩ ለእኛው ለልጆቻችን ነው ማወቅ እንዳለባቸው።
ቀጣይ ስራዎች ምንድን ነው የሚጠብቃችሁ? እስኪ ወደፊት ምን ለማድረግ አስባችኋል?
አንደኛ በተሰጠን ገደብ ውስጥ ዌልካም ቱ ሊትል ኢትዮጵያ የሚባለው ሀውልት እንዲሰራ ቱሪስቱን ተከትሎ እንዲመጣ፣ ይሄ ነው ትልቁ ስራ። ኮሚኒቲ ሶሻል ሰርቪስ ለመስራት ይሄ ሁሉ እቅድ አለን። ዋናው ደግሞ ሌላ ትልቁ እንትን ምንድን ነው፣ አንድ ጊዜ ይሄ ኮሪዶር ከተሰጠን አብዛኛውን ኢትዮጵያና ኤርትራዎች ኮሚኒቲዎች እና ቢዝነስ ኦነሮቹ እዚህ ላይ መጥቶ በይፋ በትልቁ ዓለም በሚያውቀው ሊትል ኢትዮጵያ ዲስትሪክት ተብላ ስትጠራ ለእኛ ኩራ ማጋራት ነው የኛ አላማችን ህልማችን እሱ ነው።
ከዚሁ ጎን ለጎን በተያያዘ ስለተሰማቸው ስሜት በዚህ ሲያሜ ላይ ምን ተሰማችሁ? ምንስ ቀዳላችሁ? ምንስ አገልግሎት ለመስጠት ተጨማሪ አገልግሎት ለመስጠት የተነሳሳችሁበትስ ሁኔታ አለ ወይ በሚል አነጋግሬያቸዋል። ከአቶ ተሻገር ጀምራሉ።
ካልቸራል ዲስትሪክት ማስፈቀድ ራሱ በጣም ትልቅ ነገር ነው። ስም አለ፣ ለምሳሌ ሊትል ኢትዮጵያ የሚል መንገድ ኤል ያለ ቫንኮቨር አለ። ይሄ ግን ዲስትሪክት ስለሆነ ትንሽ ለየት ያደርገዋል።
ስያሜው ላይ ያለው አስተያየት ምንድን ነው?
በአንድ ላይ ሆነን ብዙ ነገር ማድረግ እንችላለን። ከዚህም በኋላ እንደምታየው እዚህ አካባቢ ብዙ የኢትዮጵያ ማርኬቶች አሉ፣ ብዙ ቢዝነሶች አሉ። እነሱን በማጠናከር አንዳንድ ሲምፖዚየሞች እንደዚህ በማዘጋጀት ካልቸራችን ማዳበር እንችላለን። እንግዲህ እንደዛ ነው።
አሁን ግን ይሄ ነገር በመፈቀዱ እጅግ በጣም ለውጥ እንደሚያመጣ እርግጠኛ ነኝ። አሁንም ኦልሬዲ እያየነው ነው ለውጡ። ዛሬ እንኳን የመጡ ሰዎች አሉ፣ ሎካሎች መጥተዋል። ቻነላይትን የመጣ ነው መኖሩን አናውቅም ነበር ብለዋል። አሁንም ወደፊትም ደግሞ የበለጠ ለማሳወቅና ማንነታችንም ደግሞ በደንብ ምግቡንም ባህላችንንም ለማሳየት ዝግጁ ነን።
አቶ ተክሉ፣
ስለዚህ እያንዳንዱ ቢዝነስ ብዙ ኦፖርቹኒቲ ይፈጥራል። እያንዳንዱ ህብረተሰብ አገሩን በቆንጆ ሁኔታ ሪፕሬዘንት አድርጎ የኢትዮጵያን ኢሜጅ ከኢትዮጵያ ኮሚኒቲ ጋር በመተባበር ወደሚቀጥለው ደረጃ ያደርሳል የሚል እምነት አለኝ።
በቬጋስ የሚኖረው ኢትዮጵያውያን ማህበረሰብ ስያሜውን ለማግኘት ማመልከቻ አስገብተው ክትትል ሲያደርጉ 3 ዓመታትን አስቆጥረዋል። ፍሬው ውብሸት ከላስ ቬጋስ።
ፍሬው ውብሸትን አመሰግናለሁ። ከጊዜ በኋላ የአይኗን ብርሃን ማጣት ያልበገራት የሰብአዊ መብት አጥኚ ይላል ቀጣዩ ፕሮግራማችን። ይህም ሴቶችና ቤተሰብ የተሰኘው ፕሮግራማችን ነው። ህይወት ሳሙኤል የሁለተኛ ዓመት ዩኒቨርሲቲ ተማሪ ሳለች በደረሰባት ድንገተኛ ጉዳት የአይኗን ብርሃን ሙሉ ለሙሉ አጥታለች። ይሁን እንጂ ተስፋ ሳትቆርጥ የትምህርት መስክ በመቀየር በቅድሚያ ከአዲስ አበባ ዩኒቨርሲቲ ተመርቃለች። በኋላም ከማስተርካርድ ፋውንዴሽን ባገኘችው የነጻ ትምህርት ዕድል ከጎንደር ዩኒቨርሲቲ በዓለም አቀፍ የሰብአዊ መብት ትምህርት መስክ ተመርቃለች። ኤደን ገርመው ከህይወት ሳሙኤል ጋር ያደረገችው ቆይታ ቀጥሎ ይቀርባል።
በጣም ነው የማመሰግነው ለዚህ ቃለ መጠይቅ ፈቃደኛ ስለሆንሽልኝ። እስቲ ሙሉ ስምሽን መጀመሪያ ማንነትሽን አስተዋውቂልኝ።
እሺ፣ አመሰግናለሁ። ስሜ ህይወት ሳሙኤል እባላለሁ። በፌዴራል ፍትህና ህግ ኢንስቲትዩት የፐብሊክ ህጎች ጥናትና ምርምር ባለሙያ ነኝ። አይነ ስውር ነኝ።
እንዴት ነበረ የአይን ብርሃንሽን ያጣሽው?
ስወለድ ጤነኛና ሙሉ አካል ይዤ ነበር የተወለድኩት። 12ኛ ክፍል እስከምጨርስ ዩኒቨርሲቲ እስከምገባ ድረስ ማለት ነው። እና 12ኛ ክፍል ጨርሼ ዩኒቨርሲቲ ስገባ ያው ሲቪል ኢንጂነሪንግ ነበር የገባሁበት ዲፓርትመንት። እየተማርኩኝ እያለ ሁለተኛ አመት ተማሪ እያለሁ ነው እንግዲህ ድንገት ክላስ ወድቄ ሁለቱም አይኖቼ እጄ እግሬ ፓራላይዝ ሆነ። ያው በሰዓቱ በህክምና ያው መርዛማ ነገር በልተሻል ወይ ጠጥተሻል ወይ መርዛማ ጭስ አግኝቶሻል፣ በዛ ምክንያት ጭንቅላትሽ ውስጥ ያለው ደም ስር ብሎክ ሆኗል እና በዛ ምክንያት የአይንሽ የእጅሽ የእግርሽ ነርቮች ዳሜጅ ሆነዋል ነበር የተባልኩት ማለት ነው። እና ያው ከጊዜ በኋላ በተለያዩ መንገዶች ያው በጸሎት በምን እጅና እግሬ መስራት ጀመረ። አፌ የማይናገርም ነበር በወቅቱ። ከዛ በኋላ ያው እነዚህ ነገሮች ተመለሱ፣ አይኔ ግን ሊመለስ አልቻለም ማለት ነው። አሁን ኦልሞስት ወደ 7 ዓመት 8 ዓመት አካባቢ ሆኖታል።
በጣም ከባድ የሆነ የህይወት ክስተት ነው ያጋጠመሽ። መናገር ማቃት፣ መሄድ ማቃት፣ እንዲሁም ደግሞ የአይን ብርሃንን ማጣት በተለይ ከጊዜ በኋላ ሲሆን ቀላል አይደለም ለብዙ ሰው እና አንቺ ግን ሕክምናሽን እንደጨረሽ ወደ ትምህርት ገበታ ነው የተመለሽው። ያ ጥንካሬ ከየት መጣ?
በጣም ከባድ ነበረ። በተለይ የማታውቂው ህይወት ነው፣ አዲስ ነገር ነው እና እኔ ደግሞ በልጅነት ብዙም አላውቅም ነበረ። እንደዚህ አንድ ሰው ነበረ የማውቀው፣ እናቴ ጓደኛ። ስለዚህ ለእኔ በሰዓቱ በጣም ከባድ ነገር ነበረ፣ አዲስ ነገርም ነበረ እና ያው እንዳልኩሽ አይን ከማጣቱም በላይ መቀበሉ ይከብድ ነበረ በሰዓቱ ማለት ነው። ነው እና ኢንጂነሪንግ ተማሪ ነበርኩኝ። አይነ ስውር ደግሞ ኢንጂነሪንግ መማር ያው አይፈቀድም በኛ ሀገርም ሆነ አላውቅም በአደጉት ሀገራት ያለውን እንትን አላውቅም። ስለዚህ ትምህርት ማቋረጥ ነበረብኝ ማለት ነው እና ግን ያው ተስፋ ቆርጬ አልተቀመጥኩም። ምክንያቱም ህይወት ይቀጥላል፣ ብዙ ጥያቄዎች አሉኝ። ግን ደግሞ እግዚአብሔር የወደደው ነገር ነው በህይወት የሚሆነው የሚለውን ነገር መቀበል ነበረብኝ። ተቀብዬው ወደ ትምህርት መመለስ እንዳለብኝ፣ ህይወት እዛ ጋር መቆም እንደሌለበት፣ ወደፊት ያው ህክምናው አድቫንስ የሆነ በሄደ ቁጥር የሚሻሻሉ ነገሮች የሚለወጡ ነገሮች እንደሚኖሩ ሐኪሞቹም ተስፋ ሰጥተውኛል። ሌላው ደግሞ ታናናሾች አሉኝ እና እነሱ እኔን አይተው ተሰብሮ ቤት ውስጥ እንዲቀሩ አልፈልግም ነበረ። እናቴ በህይወት የለችም፣ አባቴ ነበረ ያኔ፣ አክስቶቼ ምናምን ነበሩ። ግን ያው እኔ ቤት ውስጥ ከቀረው ምናልባት ታናሽ እህቴን ለማስተማር እኔን ለመርዳት ስትል ቤት ውስጥ ልትቀር ነው። ፕላስ ደግሞ ትምህርት ቤት ውስጥ እንደዛ እንደተፈጠረብኝ ስለሚያውቁ ነገ የትምህርት ቤት ህይወትን እንዲፈሩት ያደርጋል ብዬ ስለምፈራ ያው ሰብሬ መውጣት ነበረብኝ። ያንን ነገር አልፌ መሄድ ነበረብኝ ማለት ነው። ተቀበልኩት። ስለዚህ ወደ ህግ ነበር የቀየርኩት ማለት ነው ነው አዲስ አበባ ዩኒቨርሲቲ ተቀበለኝ በህግ።
ብሬል ተምረሽ ነው?
አዎ፣ አንድ ሁለት ወር ሶስት ወር አካባቢ ብሬል ተማርኩኝ። ግን ያው እንደጠበኩት ብሬል አልነበረም። አብዛኛው የትምህርት መሳሪያ ያው በድምፅ ነበር የተማርኩት ማለት ነው።
መንፈሳዊነት አግዞኛል ብለሽ ታስቢያለሽ?
አዎ፣ ማለት በጣም ቤተሰቦች በሰዓቱ ያው ብለርድ የሆነ ነገር ይታየኝ ነበረ። ያው ወድቄ ስለሄድኩ የሌላ ህመም ስሜት ነው እንጂ መሰለኝ ከአይኔ ጋር የተያያዘ ነገር ነው ብዬ አላሰብኩም። እና ማግስቱ ጠዋት ቤተሰቦች ሲመጡ ሁለቱም አይኔ ጨለማ ነበር የሆነው እና ሐኪሞቹ ደንግጠው ሲሯሯጡ ቤተሰቦች የመጀመሪያው እርምጃ የወሰዱት ነገር ወደ ቸርች ነበር የወሰዱኝ።
አሁን ደግሞ ከሰሞኑ ካርድ ማዕከል በሚዘጋጀው የውርደት ፌሎሺፕ መርሃ ግብር ላይ ጥናት ሰርተሽ ጨርሰሽ አቅርበሻል እና እስቲ የጥናትሽን ርዕስ እና ይዘቱን ንገሪ።
እሺ፣ ወርድወት ሪሰርች ፌሎሺፕ ያው በአካል ጉዳተኞች ትምህርት ጋር በተያያዘ ነው የሰራው ጥናት ማለት ነው እና በሀገራችን ውስጥ ያለው የፖለቲካ አለመረጋጋት በአካል ጉዳተኞች የመማር መብት ላይ አካቶ ትምህርት የምንለው ዘማለ ማለት ተግባራዊ እንዳይደረግ ወይንም ደግሞ መሬት ላይ እንዳይወርድ ምን አይነት ተጽዕኖ እየፈጠረ ነው የሚለውን ነገር ዙሪያ ነው የሰራሁት። ጥናት የተሰራው በተመረጡ አምስት የኦሮሚያ ዞኖች ላይ ነው እና ያው አሁን ፐብሊሽ ተደርጎ ታተሞ ያው ባለፈው ጁን 23 ይፋ ተደርጓል። ጥናት የታተመው ጥናት ማለት
ጥናትሽ ምን ያህል ሰዎችን ነው የተጠቀመው? ግኝቱስ ምን ይመስል ነበረ?
ያው የተለያዩ ሜቶዶችን ተጠቅመን ነበረ ዳታ የሰበሰብ ነው። በኢንተርቪው በየከተማው 10 ቢሮ ኃላፊዎችን እንደገና ዲዛብሊቲ ፎካል ፐርሰኖችን ስብሰው በኢንተርቪው አድሬስ አድርገናል። እንደገና ደግሞ 10 ሰው ደግሞ ከእያንዳንዱ ከተማ 50 ሰው በድምሩ በፎከስ ግሩፕ ዲስከሽን ያው ዳታ ለመሰብሰብ ሞክረናል። ግን ከተማሪዎቹ ደግሞ ከአካል ጉዳተኛ ተማሪዎች ደግሞ ከእያንዳንዱ ከአምስቱ ከተሞች ያሉትን አካል ጉዳተኛ ተማሪዎች በሙሉ ደን መጠይቅ አስሞልተናቸዋል። የጽሁፍ መጠይቅ ማለት ነው እና ጉዳት ያለባቸው ተማሪዎች ተሳትፈውበታል፣ ያላቸውን ሀሳብ ገልጸውልናል ማለት ነው እና በዛ መንገድ ነው የሰበሰብነው ማለት ነው እና ግኝቱ ያው በፊት የነበረውና አሁን ያለው ብዙም ልዩነት የለም፣ የአካቶ ትምህርት ትግበራን በተመለከተ ማለት ነው። ምክንያቱም በፊትም ያለው ገና የመነሻ ሌቭል ላይ ነው ያለው። ብዙም ኢምፕሊመንት አይደረግም፣ ትኩረት እንደማይሰጠው ነው የተነገረን። ግን አሁን ላይ ደግሞ የፖለቲካው አለመረጋጋት ደግሞ የባሰ ችግሩን እንዳባሰው ነው የተረዳ ነው ማለት ነው። በተለይም ከማቴሪያል አቅርቦት ጋር በተያያዘ የብሬል ማቴሪያሎችን፣ የእንቅስቃሴ መሳሪያዎችን አቅርቦት ጋር በተገናኘ በተለይም ክትካል አለመረጋጋቱን ተከትሎ በመጣው የኑሮ ውድነት ተማሪዎች ያው የሚያስፈልጋቸው አጋዥ ወይም አሲስቲቭ ዲቫይስ የምንላቸው አጋዥ መሳሪያዎች ዋጋው በጣም የናረ እንደመጣ ነው። ሲቀጥል ደግሞ በፊት ኤንጂኦዎች ነበሩ በዚህ ዙሪያ የሚሰሩ በአካል ጉዳተኞች። ነገር ግን በፖለቲካ አለመረጋጋቱ ምክንያት ያው ጥናቱን በሰራንባቸው አካባቢዎች አብዛኛው ኤንጂኦዎች ማለት ከአምስቱ ከተሞች ቢያንስ አራቱ ውስጥ ምንም አይነት ኤንጂኦ እንደሌለ በአካል ጉዳተኞች ላይ የሚሰራ ድርጅት እንደሌለ ነው የተነገረ። እኛም ደግሞ ያው ያለውን ግጭት እየሸሹ ይወጡ እንደነበረ ተረዳ ነው ማለት ነው። በዛ ምክንያት አድማዎች፣ የተቃውሞ ሰልፎች፣ ምናምን ግጭቶች ድንገት ይነሳሉ እና አካል ጉዳተኛ ያልሆኑ ተማሪዎች ሮጠ የማምለጥ አቅም አላቸው። አካል ጉዳተኞች ደግሞ ያንን ማድረግ አይችሉም እና ለተጨማሪ ጉዳት እየተዳረጉ ትምህርታቸውን አቋርጠው ወደ ቤተሰብ የመመለስ ነገር እንዳለ ከአለመረጋጋቶች ጋር በተገናኘ ያው ቶታሊ ስራው እንደቆመና እንደተረሱ ነው የተሰጠን ኢንፎርሜሽን ማለት ነው።
ክብራትና ክብራን ለምሽቱ የተመደበው ሰዓታችን በዚህ ተጠናቋል። ከስቱዲዮ ስታቀናብርልን ያመሸችው ብርሃን ኃይሉ፣ ዋና አዘጋጅ ጽዮን ግርማ፣ ሳስተናገጃችሁ ያመሸሁት እንግዲ ወልዴ ነኝ። ነገ ምሽት በተመሳሳይ ሰዓት እንገናኝ። መልካም ምሽት።